መጽሐፉን ያገኘሁት በደብረ ብርሃን ዩኒቨርሲቲ የእንግሊዝኛ ቋንቋ ማስተሻ ማዕከል ነው እና ንባብ ላይ ብዙ ትኩረት ስላልነበረ መጽሐፍ አደራደራቸው አቧራ የነበረበት ነበር እና ያንን ሳጸዳ አገኘሁት ይመጣል። መጽሐፉን አነበብ ተረጎምኩት አሳተም። ከዚያ የኔ ጓደኞች ዲግሪ ያላቸው ጓደኞች በህይወታችን ለመጀመሪያ ጊዜ መጽሐፍ አንብበን የሰማሁ በዚህ ምክንያት እነሱ አንድ መጽሐፍ ብቻ በህይወታቸው ካንብበው ሌላ ህብረተሰብ ከዚህ የባሰ እንደሆነ በመገንዘብ ይህ መጽሐፍ በደብረ ብርሃን ከተማ ያስፈልጋል ማለት በዚህ ዓመት 2008 ራስ አበበ አረጋ ቤተ መጽሐፍትን መሰረች ያሉ ማለት ነው።
መጽሐፍቶቹን ከየት ከየት ነው የምታገኘው? ሰዎችስ እንዲጠቀሙ የምታደርግበት ልዩ ሂደት አለ ወይ? ስለ ቤተ መጽሐፍቱ ጥቂት አስጎብኘን።
ቤተ መጽሐፍታችን ላለፉት 4 ዓመታት አገልግሎት እየሰጠ የሚገኘው ራስ አበበ አረጋ ቤተ መጽሐፍ 2000 የሚሆኑ መጽሐፍት አሉት። መጽሐፍቱን በዋነኝነት የማገኘው ከአዲስ አበባ ገበያ ለመግዛት ነው። የኔ ነው ንብረትነቱ ቤተ መጽሐፍቱ። እዚያ ቤተ መጽሐፍት ውስጥ ገብቶ ማንበብ ይቻላል። ማንበብ አያስከፍልም። በቤተ መጽሐፍቱ ክፍያ የሚኖረው ወደ ቤታቸው ሲወስዱ ነው። በቀን 1 ብር ይከፍላሉ። ይህም አንዳንድ አስተዳደራዊ ወጪዎችን ለመሸፈን ያግዛል። ሙሉ በሙሉ አይሸፍንም። የአስነባቢዎች ክፍያ አለ፣ መጽሐፍ መግዣ አለ እና ይህን ሁሉ ወጪ ተቋቁመን እስካሁን ለ4 ዓመት እየቀጠልን ንባብ ላይ ለውጥ ለማምጣት ባለን ዝንባሌና ፍላጎት የተነሳ ነው እና ቤተ መጽሐፍቱ መጽሐፍትን ሽያጭም አለ። ከዚያም የሚያገኘው ኮሚሽን የተወሰነ በአስተዳደራዊ ወጪዎች ሽፋን ይሰጣል።
ከቤተ መጽሐፍቱ ስራ ጎን ለጎን ደግሞ በተለይ ህጻናት የሚያነቧቸው የተረት መጽሐፍት፣ የታሪክ መጽሐፍት እንዲበዙ በማሰብ በራስ ተነሳሽነት ከእንግሊዘኛ በርካታ መጽሐፍትን ወደ አማርኛ እንደመለስክም ሰምቻለሁ። ይሄ ነገርስ እንዴት ተጀመረ? እስካሁን ድረስ ምን ያክል መጽሐፍትን ወደ አማርኛ ቋንቋ መልሰሃል?
የልጆች የተረት መጽሐፍት ለልጆች የሚሆኑ ንባቦችን መተርጎም የጀመርኩት የአሜሪካ ሰላም ጓድ በዚህ በደብረ ብርሃን አካባቢ የሚሰራ ነበር እና እነዚህ የተረት መጽሐፍት እጥረት በአድያዘ መጽሐፍት እና በትምህርት ቤቶች እንዳለ ስለተገነዘበ መጀመሪያ አፍሪካን ስቶሪ ቡክ ከሚባል ድርጅት ጋር የእነሱ ድረገጽ ላይ ብዙ ተረቶች አሉ በእንግሊዝኛ እና በአፍሪካ ቋንቋዎች የእኛ ሀገር ቋንቋዎች ስላልተካተቱ እንደዚያን እንድተረጉም እና በበጎ ፈቃደኝነት እንድሰራ ያበዙኝ። ከዚያ እነዚያን ወደ አማርኛ መተርጎም ጀመርኩ። ከአንድ 5 ዓመት በፊት ይሆናል። እነሱን እየተረጎም በጎ ፈቃደኞችን ደግሞ ወደ ኦሮምኛ፣ ወደ ትግርኛ እንዲተረጉሙ በማድረግ በዚህ መልኩ ተጀመረ። ለልጆች መጽሐፍ ትርጉሙ ማለት ነው። ዘንድሮ የካቲት 13 የዓለም ያስመሳ ቀን ይከበር ነበር። አመታዊ ነው። የህንድ ድርጅት ስቶሪ ዊቨር የሚባል እሱ ተርጉምልን በማለት በጎ ፈቃደኞችን ያብዙ ነበር። 40 የተረት መጽሐፍትን ተርጉምለን ለዘንድሮ የዓለም ያስመሳ ቀን።
በንባብ ላይ የሚሰሩ ወጣቶች ወይንም ደግሞ ከመጽሐፍት ጋር የሚሰሩ ሰዎች በዘርፉ ውስጥ ያሉ የተወሰኑ ክፍተቶች ለስራው እንደማይመቹ ይጠቅሳሉ። አንተ የትርጉም ስራዎችን ለህፃናት የሚሆኑ መጽሐፎችን በምታሰናዳበት ወቅት እንዲሁም ደግሞ ቤተ መጽሐፍቱን በምታዋቅርበት ወቅት ምን አይነት ችግሮች ገጠሙህ? እንዴት አድርገህስ ፈታቸው?
ቤተ መጽሐፍቱ ያው በግል ቤተ መጽሐፍት ዘርፍ ፈቃድ ባይኖርም እኔ እስከማውቀው ድረስ እንደሌላ ሀገር ለምሳሌ እንደ ህንድ ወይም በሌሎች ሀገራት ባይኖርም ባለው ክፍተት መስራት ያስፈልጋል ብዬ ክፍተት መሳሪያ እና መጽሐፍ ችርቻሮ ንግድ በሚለው ፈቃድ እንደ ማንኛውም ንግድ ተቋም ከመንግዱ እየሰራው ነው። ቤተመጽሐፍታችንም የሚንቀሳቀሰው በዚያ ነው። በተገኘው ክፍተት ነው እየተጠቀምኩ ያለው። ራሱ የፖሊሲ ድጋፍ ቢኖረው ግን ምናልባት ታክስ ቅልኛታ ሊኖር ይችላል፣ ሌሎች ማበረታቻዎች ሊኖር ይችላል እና በየአካባቢው የግል ቤተ መጽሐፍት ሊስፋፋ ይችላል በዚህ መልኩ። ስለዚህ ይህ መታየት ያለበት ነው። የቤተ መጽሐፍት ዘርፍ እንደምናየው በሀገራችን ባለቤትን ብዙም የለም። ብሔራዊ ቤተ መጽሐፍት አሁን አዲስ አበባ ያለ ነው እንጂ ብዙዎቹን አብያተ መጽሐፍት የሚያዝ የራሱ የሆነ መዋቅር ለሌሎች አፍሪካ ሀገራት ያለ አይደለም። ስለዚህ ለቤተ መጽሐፍት ዘርፍ ክፍተቶች አሉ። እነዚያ ቢስተካከሉ በግል ፍላጎት ያላቸው ሰዎች፣ ማህበራት ሊገቡባቸው ይችላሉ። በልጆች መጽሐፍት ዝግጅት በኩል የልጆች መጽሐፍት ማዘጋጀው በብዛት በበጎ ፈቃደኝነት እና ለዘርፍ ባለኝ ዝንባሌ ነው። ሌሎችንም ሰዎች የምመክረው ለልጆች መጽሐፍትን ብንተረጉም፣ ብናነብ እና ብናሰራጭ አሁን ወጣቱ ትውልድ አንባቢ አይደለም የምንለው ከታች ተተክቶ ስላልመጣ ነው። ስለዚህ ህጻናትን በየደረጃው አንባቢ እንዲሆኑ ማድረግ የሚያስችለን ስራ ብንሰራ ከዛሬ ብንተረጉምላቸው፣ ብናሰራጭላቸው፣ ብናቀርብላቸው አንባቢ ትውልድ መፍጠር እንችላለን። ከመሰናክሎቹ ይልቅ መፍትሄ ነው በብዛት የሚታይ።
የኢማክሊንን መጽሐፍ ሌፍት ቱ ቴል በዛ ዘመን የደረሰውን አሰቃቂ ጭፍጨፋ የተመለከተውን ታሪክ ወደ አማርኛ መልሰኸዋል። ስለ ሩዋንዳ ጭፍጨፋ የሚያወራ መጽሐፍ አሁን ላሉ ኢትዮጵያን ወጣቶች ምን ያህል እርባና ወይንም ምን ያክል ግንኙነት ይፈጥራል ብለህ በማሰብ ነው ወደ ትርጉሙ የገባኸው?
እሺ፣ አመሰግናለሁ። መጽሐፉ ሌፍት ቱ ቴል የኢማክሊን ሪቫ ጊዛ ወደ አማርኛ የተረጎምኩት ፍትክ በሚለው ርዕስ ነው እና ይህ መጽሐፍ በርካታ ቁም ነገር ያለው መጽሐፍ ነው። ከቻችሎ ስለመኖር፣ አንዳችን ሌላውን ባህል፣ ቋንቋ ማክበር እንዳለብን፣ ብሔራዊ እርቅና ውይይት እንደሚያስፈልግ እነዚህን የሚያሳስብ መጽሐፍ ነው። ሩዋንዳ በታሪኳ በጣም አሰቃቂ የሆነውን ዓለምን ዝም ብለት ያለፈውን ዘር ማጥፋት አሳልፋለች። ይሄ ለሌሎቻችን መማሪያ የሚሆነው ለወጣቱም ሊሆን ይችላል። ብዙ ጊዜ በእኛ ሀገር የውይይት ባህል ደከም ያለ ይመስለኛል እና ከቻችሎ የመኖር ሴታችን እየተሸረሸረ መጥቷል። ስለዚህ በተለይ 2008 ላይ ነበር የተረጎምኩት። ከዚያ ወዲህ እየተባባሰ መምጣቱን መታገል ይቻላል። ለወጣቱ ትውልድ ከቻችሎ ስለመኖር ልዩነቶቻችንን ከማፍታት ይልቅ አንድነታችንን ማጉላት ላይ ትምህርት የሚሰጠን መጽሐፍ ነው።